እንላለን። በቀደም የባል ትንሽ አገርሽ እና ሁላችንንም አስወጣን። ምንም አይደለም፣ ዛሬ እንቀጥላለን። ባለፈው ጊዜ ሳልጨርስ ተውኩትንም እዚህ አዲሱ ትምህርት ውስጥ ጨምሬዋለሁ። ስለዚህ አንዳች አይጎልብንም። እግዚአብሔር ይባረክ። እንጸልይ። ጌታ ሆይ ምስጋና ክብር ለአንተ ይሁን። በዚህ ሰዓት ክብር ከለላ ወደ ቅድስተ ቅዱሳን እንገባለን። አባ አባት እያልን አንተ በሰጠህን ድፍረት ወደዚያ ወደ ተቀደሰ መቅደስ ውስጥ እንገባለን። ጌታ ሆይ እናመልካለን፣ ለአንተ እንሰግዳለን፣ ስምህን ሁሉ ከፍ እናደርጋለን። አንተ ክበር፣ አንተ ክበር። ጌታ ሆይ እናመሰግናለን። አሁንም ይህንን አንድ ሰዓት ጊዜ ትምህርት ጊዜ ባርክልን፣ አእምሯችንን ሰብስበን አንተ ፊት እንድንቀርብ ከአንተ እንድንማር። ዛሬም ሰው አይናገረን፣ ጌታ ሆይ አንተ ተናገር፣ አንተ አስተምረን። ሕይወታችን የሚለወጥበትን የምንጽናናበትን ለሌሎችም ለራሳችንም በረከት የምንሆንበትን ቃልህን ስጠን። በዚህ ስፍራ አንተ ክበር፣ በጌታ በኢየሱስ ክርስቶስ አሜን። መጽሐፍ ቅዱስ ማጥናት ምሳሌ ምዕራፍ ሁለት መጽሐፈ ምሳሌ ምዕራፍ ሁለት ከቁጥር አንድ እስከ አምስት ያለውን አነባለሁ። መጽሐፈ ምሳሌ ምዕራፍ ሁለት ከቁጥር አንድ እስከ አምስት መጽሐፍ ቅዱስ ያላችሁ መጽሐፍ ቅዱሳችሁን ገልጣችሁ ብትከተሉኝ ደስ ይለኛል። እንደዚሁ አታዳምጡ። የማዳመጥ ልማድ ጥሩ አይደለም። በተለይ በዚህ በአሜሪካ አንዳንድ ትላልቅ አብያተ ክርስቲያናት የመጽሐፍ ቅዱሱን ቃል ስክሪን ላይ ግድግዳ ላይ ስለሚያሳዩት እርግጥ ሰው ለመከተል ምን ለማለት ቀላል ነው። ነገር ግን ሰው መጽሐፍ ቅዱሱን እንዳያውቅ የሚያደርግ እንቅፋት ነው ብዬ አምናለሁ። ይሄ ጥቅስ ግድግዳ ላይ በፕሮጀክተር ማሳየት ጥሩ አይመስለኝም። እያንዳንዱ ሰው የራሱን መጽሐፍ ቅዱስ ከፍቶ ገጹን፣ ጥቅሱ ያለበትን ቦታ ቢያውቅ፣ ምልክት ቢያደርግ፣ መጽሐፍ ቅዱስ ውስጥ ናቪጌት ማድረግ ቢችል ሰው የተሻለ ይጠቅማል። ይሄ ስክሪን ላይ ግን የሚታየው ጥሩ ነገር ነው ብዬ በኩል አላምንም። ለማንኛውም ለዚህ ነው መጽሐፍ ቅዱሳችሁ በያላችሁበት በየቤታችሁ ቃሉን አጠገባችሁ አድርጋችሁ ሲሆን ደግሞ ኖትቡክ ይዛችሁ አንዳንድ የሚጠቅም የሚመስላችሁ ነገር ብትጽፉ ለማስታወሻ ይረዳችኋል። በተለይ መጽሐፍ ቅዱሳችሁ ውስጥ ደግሞ ያለውን ስፍራውን ማወቅ ትችላላችሁ። እግዚአብሔር ይመስገን። ልጄ ሆይ ቃሌ ብትቀበል ትእዛዝንም በአንተ ዘንድ ሸሽገህ ብትይዛት ጆሮ ጥበብን እንዲያደምጥ ታደርጋለህ፣ ልብህንም ወደ ማስተዋል ታዘነብላለህ። ረቂቅ እውቀትን ብትጠራት ለማስተዋልም ድምፅህን ብታነሳ እርሷንም እንደ ብር ብትፈላልጋት እርሷንም እንደ ተቀበረ ገንዘብ ብትሻት የዚያን ጊዜ እግዚአብሔርን መፍራት ታውቃለህ፣ የአምላክንም እውቀት ታገኛለህ። ኑዛዜን በአንተ ዘንድ ሸሽገህ ብትይዛት ጆሮ ጥበብን እንዲያደምጥ ታደርጋለህ፣ ልብህንም ወደ ማስተዋል ታዘነብላለህ። ረቂቅ እውቀትን ብትጠራት ለማስተዋልም ድምፅህን ብታነሳ እርሷንም እንደ ብር ብትፈላልጋት ዋው እርሷንም እንደ ብር ብትፈላልጋት እርሷንም እንደ ተቀበለ ገንዘብ ብትሻት የዚያን ጊዜ እግዚአብሔርን መፍራት ታውቃለህ። ይህና ሁለተኛው ጥቅስ ደግሞ የማነበው ከኢሳይያስ 66 ነው። ኢሳይያስ ምዕራፍ 66 ቁጥር 2ን አነባለሁ። አንድንም ጨምሬ ላንብበው። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ እኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሑት መንፈስ ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል ጌታ። የመጽሐፍ ቅዱስ ጥናት ይሄ አራተኛው ትምህርታችን ነው። ዛሬ በተለይ ከሁሉ የተሻለ ነው ብዬ የማምነውን ብዙዎች ደግሞ የእግዚአብሔር ቃል ተማሪ የሆኑት ታላላቅ ሰዎች በጣም ይጠቅማል ብለው የሚጠቁሙትን የመጽሐፍ ቅዱስ ጥናት ዘዴ ላቀርብላችሁ እፈልጋለሁ። እባካችሁ ልብ በሉና አዳምጡኝ። በጣም 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 ጠቃሚ ትምህርት ነው ይሄ ትምህርት። ምክንያቱም መጽሐፍ ቅዱስ ጥናት ሁልጊዜ የምናደርገው ፕሮግራም ነው። በተለይ እዚህ ፓል ውስጥ ባይብል ስተዲ እንላለን። ባይብል ስተዲ ብለን ተሰባስበን ያለንን ጌታ የሰጠንን እውቀት ከቃሉም ከልምምድም ከአስተማሪዎችም ያገኘነውን ያደግንበትን ቃል አበርክተን እንሄዳለን እና የዛሬውን ትምህርት በልዩ ዓይን እንድትመለከቱት በልዩ ትኩረት እንድትመለከቱት እፈልጋለሁ። ብትችሉ ኖት ስሩ፣ በጣም በጣም ይጠቅማችኋል። ጌታ ይባርካችሁ። የዛሬው ትምህርት የመጽሐፍ ቅዱስ ጥናት ዘዴ ቃሉን በምናነብበት ጊዜ ከቃሉ ውስጥ የተገኘውን ሁሉ መረጃ ከቃሉ ያገኘነውን መረጃ ሰብስበን ያንን አመዛዝነን አጣርተን ተርጉመን ከሕይወታችን ጋር ማዋሃድ፣ ፈረንጆች ይህንን ኢንዳክሽን ባይብል ስተዲ ይሉታል። ኢንዳክቲቭ ባይብል ስተዲ ቃልን በማስተዋል ማንበብ የተነበበውን ቃል ትርጉም መስጠት፣ መተርጎም፣ ከቃሉ ውስጥ የተገኘውን ትርጉም ማውጣት ማለት ነው። ከዚያ በኋላ ከሕይወት ጋር ማዛመድ፣ ፍሬ አፍርሶ ጌታንም አክብሮ አስከብሮ ለሰዎችም እንዲጠቅም ማድረግ። ይኸው መሰለኝ መቼም የመጽሐፍ ቅዱስ ጥናት ዓላማ ይኸው ነው። ይህን ይህንን ቅደም ተከተል መከተል ያስፈልጋል። መጀመሪያ ቃሉን ማንበብ፣ ከዚያ በኋላ ትርጉሙን መሻት። ቃሉ ብቻ እንዲናገር ማድረግ፣ ያ የቃሉ መናገር እንዲተረጎም፣ ትርጉሙ ወደ ተግባር። ይሄ ቅደም ተከተል በጣም አስፈላጊ ነው፣ ልንለውጠው አንችልም። ለመሆኑ በዚህ መንገድ ቃሉን ማጥናት ለምን ይበጃል ብላችሁ ጠይቁ። ወደ ትርጉምና ወደ ተግባር ወደ ህይወት ከመምጣታችን በፊት ቃሉን አንብበን መረዳት አስፈላጊ ነው። ቃሉን ማንበብ ራሱ አስፈላጊ ነው። ዛሬ አንድ የቀረ ነገር ቢኖር ቃሉን ማንበብ ነው። ፕሮግራም አለ፣ መዝሙር አለ፣ ያውም ሁሉ ጥሩ ነው። ሰባኪ አለ፣ ያም ጥሩ ነው። እንደ ጥንቱ ዘመን ግን መጽሐፍ ቅዱስን ማንበብ የተውን የተዳከምን ይመስለኛል። ቃሉን ደግሞ የቃሉ ትርጉም በቃሉ ውስጥ የተዘረዘሩት ልዩ ልዩ ሁኔታዎች ቃሉ የተነገረበት ኮንቴክስት በአካባቢው ያለው ከዚያም በፊት ያለው ከዚያም በኋላ የተጻፈው ይሄ ታሪኩ ከታወቀ በኋላ ነው ለእኔስ ምን ትርጉም ነው የሚሰጠኝ ብለን ትርጉሙን ከዛ ውስጥ ማውጣት የምንችለው። በተለይ ባለፈው ሳምንት ስለ ኮንቴክስት ተናግሬያለሁ። ኮንቴክስት ማለት አንድ አረፍተ ነገር ቢኖር መጽሐፍ ቅዱስ ውስጥ ያ አረፍተ ነገር ምኑ ጋር ነው የተጻፈው፣ ታሪኩ ስለምንድን ነው፣ ከዚያ በፊት የተጻፉት አረፍተ ነገሮች በአካባቢው ያሉት ምንድን ነው የሚሉት፣ ከዚያስ በኋላ ያሉት ተከታይ አረፍተ ነገሮች ምንድን ነው የሚሉት። ይሄም ለምን ይጠቅማል? አንድን ጥቅስ ከመሀል ነቅለን አውጥተን ይሄ ነው ብለን ትርጉም ሰጥተን ውሳኔ ውስጥ እንዳንገባ ነው። አንድ ጥቅስ ብቻ ይዞ በዚያ በጥቅስ ብቻ አንድ ፖዚሽን ወይም አንድ አይነት እምነት አንቀጽ ይዞ መከራከር ጤናማ አይሆንም። ይህን ማለቴ ነው። ይህንን ነጥብ ካደረግን በኋላ ሁልጊዜ የቃሉ ጥናት ወይ ንባብ ህይወትን ለመለወጥ ስለሆነ ከህይወት ጋር ማገናዘብ ደግሞ አስፈላጊ ነው። ያም መቀጠል አለበት። ከህይወት ጋር ያልተገናዘበ የመጽሐፍ ቅዱስ ጥናት፣ ከህይወት ጋር ያልተዋሃደ የመጽሐፍ ቅዱስ ጥናት ጭንቅላት ብቻ የሚሞላ እውቀት ይሆናል። ያ ደግሞ ልብ ጋር የማይደርስ እውቀት በረከት አይኖረውም። እውቀት ልብንም ሲነካ ልብንም ሲለውጥ አንድ ላይ ሲዋሃድ ነው ፍሬ ሊያፈራ የሚችለው። ስለዚህ መጽሐፍ ቅዱሱ ሲናገር ለጭንቅላታችን ሳይሆን ለልባችን ነው የሚናገረው እና ይሄ ኢንዳክቲቭ ባይብል ስተዲ ሶስት ደረጃ አለው። አንደኛው ደረጃ ቃሉን ማንበብ፣ ቀጥታ የተጻፈውን ቃሉን ማንበብ። ፈረንጆችን ኦብዘርቬሽን ይሉታል። ኦብዘርቬሽን ማየት ማለት ነው። የተጻፈው ምንድን ነው? ምንድን ነው የሚለው? ምን ሆነ? በቃሉ ውስጥ
በቀጥታ የማነበው ነገር ምን ሐሳብ ምንድን ነው ምን ሆነ ያንን ኦብዘርቬሽን ይሉታል። ሁለተኛው ትርጉም መስጠት ነው መተርጎም። ቃሉ ምን ትርጉም ይሰጣል ወይም ምን ማለት ነው ምን ይላል ሳይሆን ምን ማለት ነው ይሄንን ኢንተርፕሬቴሽን ይሉታል። ኢንተርፕሬቴሽን ሶስተኛው ደረጃ ቅደም ተከተሉ ልበሉ ሶስተኛው ደረጃ አፕሊኬሽን ነው ከህይወት ጋር ማዛመድ ድርጊትን የሚጠይቅ ተግባርን የሚጠይቅ ንስሐ ሊሆን ይችላል ሰውን ሄዶ ይቅርታ መጠየቅ ሊሆን ይችላል ማስጠንቀቂያ ሊሆን ይችላል ከዛ የምናገኘው ለህይወታችን አዲስ መመሪያ ሊሆን ይችላል ወይም ደግሞ በመከራ ጊዜ የሚያጽናናን የሚያበረታታ የተስፋ ቃል ሊሆን ይችላል። እነዚህ ሁሉ እዛ አፕሊኬሽን ውስጥ ድርጊት ውስጥ የሚገቡ ናቸው። እንግዲህ ሶስት ነጥቦች ኦብዘርቬሽን ማለት እዛ ውስጥ ያለውን ማየት ማስተዋል ኢንተርፕሬቴሽን ትርጉሙን ማግኘት ሶስተኛ አፕሊኬሽን በተግባር በህይወታችን ውስጥ ስራ ሰርቶ ፍሬ እንዲያፈራ ይሄ ነው። እነኚህ ናቸው ሶስቱ ዋና እንግዲህ መጽሐፍ ቅዱሳችን ስናነብ ልናስባቸው የሚገቡ ነገሮች። ይህ የማጥኛ ዘዴ ለምን ተመረጠ? እስቲ ሐዋርያ ሥራ ምዕራፍ 17 እንሂድና አንድ ጥቅስ እናነባለን። ሐዋርያ ሥራ ምዕራፍ 17 ከቁጥር 11 እስከ 12 ያለውን እንመልከት። ከአስር ጀምሬ አነባለሁ። ከአስር እስከ 12 ወዲያውም ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤርያ ሰደዷቸው። ይህ ተሰሎንቄ ሁለተኛው ሚሽነሪ ጀርኒ የሚባለው ሐዋርያው ጳውሎስ ያደረገው ከተሰሎንቄ በኋላ የሆነ ነገር ነው። ወንድሞች ጳውሎስና ሲላስን በሌሊት ወደ ቤርያ ሰደዷቸው። በደረሱም ጊዜ ወደ አይሁድ ምኩራብ ገቡ። እነዚህም ማለት የቤርያ ሰዎች በተሰሎንቄ ከሚኖሩት ይልቅ ልበ ሰፊዎች ነበሩና ነገሩ እንደዚሁ የሆነን ብለው እለት እለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ ይላል። እነዚህ የቤርያ ሰዎች በጣም አስተዋዮች ነበሩ። ነገሩ እንደዚሁ የሆነን ብለው እለት እለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ። ይህንን ነው ለማድረግ የምንፈልገው። አሁን የእግዚአብሔርን ቃል ስናነብ እንዲህ ነው ወይ ነገሩ? ይሄ ይሆን ነገሩ? እግዚአብሔር በዚህ ውስጥ ምን ይሆን የሚለው እውነቱ የት ነው ያለው ብለን ቃሉን እንድንመረምር ያስፈልጋል። ይህን በይበልጥ ለመረዳት ዛሬ ማታ ሁለት በጣም አስፈላጊ የሆኑ ቃላቶች እጽፍላችኋለሁ። አሁን ጽፈዋለሁ እዚህ ስክሪኑ ላይ። እንግሊዝኛ ቃላቶች ናቸው፣ ግን ከግሪክ የተገኙ ቃላቶች ናቸው። እነዚህን ሁለት ቃላቶች እንድትመለከቷቸው እንድትይዟቸው እንድታስታውሷቸው እፈልጋለሁ። እነኚህ ናቸው ቃላቶቹ። የመጀመሪያው ቃል ኤክሰጂሲስ የሚል ቃል ነው። በጣም የታወቀ ቃል ነው በመጽሐፍ ቅዱስ ተማሪዎች መሃል ኤክሰጂሲስ። ሁለተኛው ቃል አይሶጂሲስ የተባለ ቃል ነው። እነዚህ ወደ አማርኛ አሁን ስተረጉማቸው ከፍተኛ ትርጉም ያዘሉ ነገሮች ስለሆኑ ብታስታውሷቸው ደስ ይለኛል። ኤክሰጂሲስ ማለት ቃሉ ውስጥ ያለውን ሀሳብ ቃሉን ጨምቆ ከቃሉ ውስጥ ወደ ውጭ አውጥቶ ማየት ማለት ነው። ከውስጥ ወደ ውጭ ቃሉ የሚናገረውን የኢኤክስ የሚለው ሁለቱ ፊደል የመጀመሪያው ፊደል ኤክስ ኤክሰደስ እንደሚለው ወደ ውጭ መውጣት ማለት ነው። ወደ ውጭ ኢኤክስ ወደ ውጭ አውጥቶ ቃሉን ከቃሉ ውስጥ ያለውን ምስጢሩን ማውጣት ማለት ነው። አይሶጂሲስ ደግሞ የዛ ተቃራኒ ነው። ቃሉ ውስጥ የሌለውን ነገር ቃሉ ውስጥ መጨመር ማለት ነው። ኤክስ ማለት ኢኤክስ አውት ኦፍ ማለት ነው። አይስ ደግሞ ኢአይኤስ በግሪክ ኢንቱ ወደ ውስጥ ማለት ነው። ኤክሰጂሲስ ከቃሉ ውስጥ ያለውን ምስጢር ወደ ውጭ አውጥቶ ማየት ተደበቀውን ምስጢር ማለት ነው። አይሶጂሲስ ደግሞ ከውጭ ከጭንቅላታችንም ውስጥ ይሁን ከባህልም ይሁን ከሰማነው ከወሬም ይሁን ካነበብነውም መጽሐፍ ይሁን ከውጭ ያለውን ሀሳብ አምጥተን መጽሐፍ ቅዱስ ውስጥ ስንከት የመጀመሪያው ኤክሰጂሲስ መንፈስ ቅዱስ የሚባርከው ሲሆን አይሶጂሲስ ደግሞ የሰውን ሀሳብ መጽሐፍ ቅዱስ ውስጥ ከቶ ጨምሮ የሌለውን ሀሳብ እግዚአብሔር ያላለውን አለ ማለት። ይሄ ደግሞ በጣም ከባድ ስህተት ነው። በሚቀጥሉት ንግግሮቼን አብራራለሁ። ኤክሰጂሲስ ውስጥ ያለውን ምስጢር ማውጣት ቃሉ የሚለውን ሀሳብ ጨምቀን አውጥተን ማየት ከተጻፉት ቃላት ከቅድመ ሀሳቡ ከዛ ውስጥ አውጥተን ትርጉም መስጠት እኛ የምንፈልገውን ሳይሆን ከሌላም ሰው የተቀበልነውን ሳይሆን በባህልም ሳንመራ በቀጥታ ከቃሉ ውስጥ የተገኘውን ቃሉ የሚለውን ትርጉም አውጥቶ ማየት። ይሄንን ነው ባይብል ስተዲ ማድረግ ያለበት። ጥሩ ባይብል ስተዲ ተመሰረተው በቃሉ ላይ ነው። ጥሩ ባይብል ስተዲ ደግሞ ቃሉ ምን ይላል ለሚለው መልስ ይሰጣል። ቃሉ በቀጥታ ምን ይላል እንዲህ እንዲህ ይላል የሚለውን ማውጣት እውነቱን ለማወቅ ጥብቅ ምርመራ እንደሚያደርግ ፖሊስ ማለት ነው። ፖሊሶች አንድ ወንጀለኛ ሲይዙ በተለያየ መንገድ እውነቱን ለማወቅ ነው የሚፈልጉት። ስለዚህ ጥብቅ ምርመራ አድርገው ያን እውነቱን ያወጣሉ። ቃሉ የሚናገረውን ከሰው በተቀበልነው ሳይሆን ራሳችን በመረመር ነው መረዳት። እኔ ራሴ ጌታን በግሌ ከቃሉ ባገኘሁት እንዳውቀው ቃሉ የሚለውን እንዳውቅ ጌታው ለእኔ የሚለኝን መስማት እንድችል የሚረዳን ኤክሰጂሲስ ነው። መጽሐፍ ቅዱስ የጥንቆላ መጽሐፍ እንዳለ ነው ሁላችሁም ታውቃላችሁ። አንዳንድ ሰዎች ያማትቡና አይናቸውን ጨፍነው ባቦ ሰጡም መጽሐፍ ቅዱስን አንድ ገጽ ከፍተው መጀመሪያ ጣታቸው ያረፈበትም ጥቅስ ይጠቁሙና ያነባሉ። ከዛ በኋላ በቃ ይሄ ነው ዛሬ እግዚአብሔር ለእኔ የሰጠኝ ቃል ብለው ይወጣሉ። እንደዚህ አይደለም መጽሐፍ ቅዱስን የምንይዘው። እኛ ቃሉን እንደፈለግነው አንብበን እንደመሰለን በመላምት መተርጎም አይደለም። ቃሉ እኛን እንዲመረምረን ቃሉ ፊት ህሊናችንን አራቁተን መቆምን ይጠይቃል። ቃሉ ነው ፖሊስ ሆኖ ሁለመናችንን መመርመር ያለበት፣ እንደ ኤክስሬ መሽን ማለት ነው። ቃሉ ልንፈራው፣ ልናከብረው፣ ልንንቀጠቀጥለትም ይገባል። ይህ ኤክስጂሲስ በምናደርግበት ጊዜ እግዚአብሔር ሆይ ምን እያልህ ነው ብለን እንድንጠይቀው ያስፈልጋል። እግዚአብሔር ሆይ ምን እያልከን ነው? ያንን ብቻ ስናውቅ ነው ሕይወታችን እንደ ቃሉ መስተካከል የሚችለው። እሺ፣ የመጀመሪያውን ቃል አይሰ ጂሰስ የሚለውን የአብራራሁ ይመስለኛል። ወደ ሁለተኛው ቃል ሊድ ወደ አይሶ ጂሲስ። አይሶ ጂሲስ ቅድም እንዳልኩት ቃል ውስጥ የሌለውን ማንበብ ማለት ነው። ያልተጻፈ ማንበብ፣ ከየትም አምጥተን ሀሳብ ቃል ውስጥ ስንጨምር ይሄ አይሶ ጂሲስ ይባላል። ከውጭ ሀሳብ ብዙ ሊመጣ ይችላል። የተማርነው ነገር ሊሆን ይችላል። በባህል የምናውቀው ሊሆን ይችላል። ከቤተሰብ ያገኘነው፣ አንዳንድ ጊዜም ከፓስተር ከአስተማሪ ያገኘነው ሊሆን ይችላል። ካነበብናቸው መጽሐፍት፣ የቤተ እምነታችን የምጭጭ አድርገን አንለቅም ብለን የምንይዘው የቤተ እምነት የዲኖሚኔሽን ትምህርት ሊሆን ይችላል። ያ ሁሉ መጥቶ እግዚአብሔር ቃሉ ስንከተው አይሶጂት አደረግን ማለት ነው። የራሳችን ቅድመ ሀሳብ፣ ዝንባሌ፣ ኢሞሽን፣ ስሜታዊነት፣ የራሳችን አጀንዳ፣ ያንን አይን ጨፍኖ መከተል ማለት ነው። እግዚአብሔር የወደደውን ሳይሆን እኛ የምንወደውን ነገር ብቻ ማየት፣ ቋንቋውን ሳናስተውል ቃሉ ውስጥ ያለውን ማለት ነው፣ ቃላቶችን ሳንመረምር የተጻፈው መቼ እንደሆነ፣ ለማን እንደተጻፈ፣ በምን ሁኔታ እንደተጻፈ፣ እነዛም በዚያን ዘመን በቀጥታ ያነበቡት ምን ትርጉም እንደሰጡት ሳናውቅ እኛ 2000 ዓመት ቃሉ ከተጻፈ በኋላ የምንኖር ሰዎች ቀጥታ አምጥተን ዛሬው ስልጣኔ ዘመን ውስጥ ልናነበው አንችልም። ለምሳሌ ቀላል ምሳሌ ልስጣችሁ። ድራግ አትውሰድ የሚል ነገር መጽሐፍ ቅዱስ ውስጥ የለም። ምክንያቱም ያን ጊዜ ቃሉ በሚጻፍበት ጊዜ ዛሬ የነበረው ልምምድ ብዙ ነገር አልነበረም። ወይም ኢንተርኔት አትመልከት የሚል ወይ ቪዲዮ አትመልከት የሚል ጽሑፍ የለም። ግን ሌሎች ጥቅሶች አሉ። አይንህን ከክፉ ጠብቅ የሚል አለ። አይን ብታሰናክልህ አውጥተህ ጣላትም ይላል። እግዚአብሔር ቤተ መቅደስ ነህ የሚል ቃል አለ። በዛ በዛ አንጻር ነው አምጥተን ዛሬ ከሁለት ሺህ ዓመት በኋላ ላለው ችግራችን የእግዚአብሔርን ቃል የምንተረጉመው እንጂ እንደዚህ የሚል ጥቅስ ስለሌለ እነዚህ ነገሮች ማድረግ ይችላለሁ ብሎ መተርጎም ትክክል አይሆንም። ይሄ ነው እንግዲህ አንዱ አይሶጂሲስ የሚባለው። ሌላው መጽሐፍ ቅዱስ የተጻፈው በሰው ቋንቋ ነው። ዕብራይስጥም ይሁን ግሪክ፣ አረማይክም ይሁን በሰው ቋንቋ ነው። ቋንቋውን ማስተዋል ያስፈልጋል። ቃላቶችን መመርመር ያስፈልጋል። ባህሉና ታሪኩን ብቻ ለማወቅ ይጠቅማል። ያ የተጻፈበት ቃል ስም፣ ተውላጠ ስም፣ ቅጽል ግስ፣ ትርሳከ ግስ የአማርኛ ሰዋስው ትዝ የሚላችሁ ሰዎች ካላችሁ አሁን እንደውም ስሰማ ሰዋስው ማስተማር ትተዋል አሉ። በጣም ያሳዝናል። የትኛውን ቃል መንፈስ ቅዱስ እንደተጠቀመ ናውን ፕሮናውን ናኦሚ ላንቺ ነው የምናገረው። ናውን ፕሮናውን፣ አጀክቲቭ፣ ቨርብ፣ አድቨርብ እያለ የሚሄዱ የግራመር ስምንቱ ምድቦች ናቸው እነዚህ። እነዚህም ብንችል ማወቅ ይጠቅማል። አለበለዚያ እግዚአብሔር ያላለውን አለ ልንል እንችላለን። የሌለውን ያልተጻፈውን ማንበብ እንጀምራለን። ይሄ ደግሞ ምን ያስከትላል? በቤተ ክርስቲያን ውስጥ የትምህርት ስህተት ያባዛል፣ መከፋፈል ያመጣል። እንዲህ አይነት ነገር ያመጣል። ይሄ ችግር ነው። እግዚአብሔር ደግሞ ያላለውን አለ ማለት ስድብ ነው። እውነተኛውን የጌታን ቃል ማወቅ የምንችለው በቅድሚያ ጥንት ከተጻፈበት ቋንቋ ከዕብራይስጡ፣ ከግሪኩ፣ ከአረማይኩ ነው። ያንን በመረዳት ነው። ባለፉት ሳምንታት እንዳልኩት እኛ የምናነባቸው በሙሉ ትርጉም ናቸው። ትርጉም አማርኛም ይሁን ኦሮሚፋም ይሁን ትግርኛውም ይሁን እንግሊዝኛውም ቢሆን ትርጉም ነው። የትርጉም ችግሩ አንድ ቋንቋ ውስጥ ያለውን ሀሳብ ወደ ሌላ ቋንቋ በትክክል ማስተካከል አስቸጋሪ ነው። በጣም አስቸጋሪ ነው። እና ቢሆን ሁለት ሶስት አራት አይነት ትርጉም ቢኖር ይሄኛው ምን ይላል ያኛው ምን ይላል ብሎ ማመዛዘኑ ከስህተት ትርጉም ይጠብቀናል። የተለያዩ ትርጉሞችን ማነጣጠሩ በጣም ይረዳል። ስለዚህ መጽሐፍ ቅዱስ ከጋዜጣ ውስጥ የምናገኘውን ወሬ እንደምንቀበለው መጽሐፍ ቅዱሱ እንደዚያ መቀበል አንችልም። ብዙ ጊዜ ትዝ የሚለኝ አንዳንድ መኪናዎች አውራ ጎዳና ላይ ሳይ ተጣመው የሚሄዱ መኪናዎች አሉ። ብዙ ጊዜ የተገለበጡ መኪናዎች፣ አደጋ የደረሰባቸው መኪናዎች መልሶ እንደ አዲስ አድርጎ መጠገን ስለማይቻል ሀይዌይ ላይ ስታያቸው እነኛ መኪናዎች ተጣመው ነው የሚሄዱት። እና የክርስትና ትምህርትም ከጊዜ ጊዜ ትርጉሙ እየተሳሳተ እየሳተ ከመሄዱ ብዛት አንዳንድ ጊዜ የመጽሐፍ ቅዱስ አያያዛችን የትርጉም አደጋ ስለበዛበት የተጣመመ ሊሆን ይችላል። እምነት ከመስማት ይመጣል። መስማትም በእግዚአብሔር ቃል ይላል ሮሜ 10:17 የምንሰማው የምናነባው እምነታችንን እንዲገነባ ነው። በትክክል የተሰማው ትክክል እምነት ሲያመጣ፣ በጥመት ደግሞ የሰማነው እምነታችንንም ህይወታችንም ሊያጣምመው ይችላል። እና ይህ በጣም ቀላል የሆነ የመጽሐፍ ቅዱስ ጥናት ነው። ከባድ አድርጋችሁ አትዩት። እና መጽሐፍ ቅዱስ የወርቅ ማዕድን ስለሆነ በትክክል በዚህ መንገድ ሊመራ ይገባል። እንግዲህ ቅድም እንዳልኩት ይህ አጠናን ሶስት የተለያዩ ዘዴዎች ደረጃዎች አሉት። የመጀመሪያው የምናነበውን ክፍል መቃኘት፣ አስተውሎ ማየት፣ አንዳንድ ጥያቄዎች በመጠየቅ እዚያ ክፍል ውስጥ ያለውን ዝርዝር መረዳት መሞከር። ለምሳሌ ማ የሚለውን ጥያቄ፣ ተናጋሪው ማን ነው? ለምሳሌ ምንድን ነው የሚናገረው? ምን? የት ቦታ ነው ይሄ የሆነው? መቼ ነው የሆነው? እንዴትስ ነው የሆነው? ለምንስ ሆነ? እነዚህን የመሳሰሉ ጥያቄዎች በመጠየቅ ያንን ክፍል ያነበብነውን ክፍል ልንመረምር ያስፈልጋል። አንድ አገር እኮ ለመኖር ስትሄዱ የሀገሩን ጂኦግራፊ መውጫውን፣ መግቢያውን፣ ባህሉን፣ ካርታውን፣ ህዝቡን፣ ቋንቋውን ማወቅ ይጠቅማል። እውነትንም ቆፍሮ ከመጽሐፍ ቅዱስ ለማግኘት ይሄ ይጠቅማል። በተለይ ሂስትሪ፣ እኔ ሂስትሪ በጣም ወዳለሁ። የቤተ ክርስቲያን ሂስትሪ፣ የመጽሐፍ ቅዱስ አተረጓጎም ሂስትሪ፣ መጽሐፍ ቅዱሳችን እንዴት እኛ ጋር እንደደረሰ ማወቅ፣ ማን ነው መጽሐፍቶቹን የመረጠው? ለምን 66 ሆነ? አንዳንዶቹ ስለምንድን ነው 81 መጽሐፍ ያላቸው? 72ም ያላቸው አሉ። ለምን እነሱ 72 ያዙ? ማን ነው የወሰነው? መጽሐፍቶቹን የመረጠው ማን ነው? ይህን የመሳሰለው ነገር ማወቅ በጣም ይጠቅማል። በተለይ የእስራኤልን ጂኦግራፊ፣ የሀገሪቱን ጂኦግራፊ ማወቅ በጣም ይጠቅማል። አሁን ብዙ ጊዜ መጽሐፍ ቅዱስ ስታነቡ ወደ ኢየሩሳሌም ወጣ ነው የምታነቡት። ወደ ኢየሩሳሌም ወረደ የሚል ቃል ጨርሶ መጽሐፍ ቅዱስ ውስጥ የለም። ወደ ኢየሩሳሌም ወጣ፣ ኢየሱስም ወደ ኢየሩሳሌም ወጣ። ሂ ዌንት አፕ ቱ ጀሩሳሌም ነው የሚለው። ወደ ኢያሪኮ ወረደ ነው የሚለው። ወደ ኢያሪኮ ወጣ አይልም። ለምን? ምክንያቱም ኢየሩሳሌም ተራራ ላይ ነው ያለችው፣ ጉብታ ላይ ነው ያለችው። ኢያሪኮ ደግሞ ረባዳ ቦታ ላይ ያለችው። በኢየሩሳሌምና በኢያሪኮ መሀል ያለው ርቀት 17 ማይል ነው። በ17 ማይል ውስጥ ከኢየሩሳሌም ተነስታችሁ ኢያሪኮ ስትደርሱ በ17 ማይል በአጭር ርቀት ማለት ነው ውስጥ 4000 ፊት ነው ከፍታ የምትቀንሱት። ተሽቆልቁሎ እንደ መሄድ ነው። 4000 ፊት በ17 ማይል ውስጥ መቀነስ በጣም የተሽቆለቆለ መንገድ ነው። መንገዱን ብታዩት እንደዛ ነው። ስለዚህ መጽሐፍ ቅዱስ ምን ይላል? አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ ይላል። ወንበዶችም አገኙት፣ ደበደቡት፣ ወረደ ይላል። ሌላ ጊዜ ደግሞ ወደ ኢየሩሳሌም ወጣ ምክንያቱም ወደ ላይ ነው ሁልጊዜ የሚሄደው። ወደ ኢየሩሳሌም መሄድ ለነገሩ በጂኦግራፊ ማቀማመጥ ሆነ በመንፈሳዊም ህይወት ደረጃ ሆነ ወደ ላይ እንደመሄድ ይቆጠራል። ወደ ኢየሩሳሌም ወጣ ማለት መንፈሳዊ ህይወቱም ወደ ላይ ከፍ አለ ማለት ሊሆን ይችላል። ና አንድን ክፍል ስናነብ በዚያ ዘመን የነበሩት ሰዎች የተጻፈላቸው አንባቢያን ይህንን ክፍል እንዴት ተረዱት? ምን ትርጉም ሰጣቸው? ሲያነቡት ምን ገባት? ለኛ ከሁለት ሺህ ዓመት በኋላ በተለየ ስልጣኔ የምንኖር አለባበሳችን የተለየ፣ ምግባችን ስፓጌቲ፣ ብዙ ነገር የምንሄደው በአውቶሞቢል በመሳሰለው በተለየ ስልጣኔ ለምንኖር ሰዎች የምንጓዘው በአውሮፕላን F-16 ለእኛስ ምን ትርጉም ይሰጠናል ብሎ ማገናዘብን ይጠይቃል። ከዛ በኋላ ለህይወቴስ ደግሞ ምን ይጠቅማል? በዚህ መንገድ ነው ወገኖቼ መጽሐፍ ቅዱስን ማጥናትም መመርመርም ያለብን። መቃኘት፣ አስተውሎ ማየት፣ ጥያቄዎች በመጠያየቅ አንዳንድ ግልጽ ፊት ለፊት የሆኑ ነገሮች ከዛ ከክፍል ውስጥ ማውጣት። ሁለተኛው የመተርጎሙ ጉዳይ ነው። ኦብዘርቬሽን ነው ጨርሻለሁ። አሁን ወደ ኢንተርፕሬቴሽን መግባቴ ነው። የተነበበውን መተርጎም የተባለውን ቃል ወስዶ ምን ማለት ነው? በዚያን ጊዜ ከሁለት ሺህ ዓመት በፊት ይሄ ቃል ምን ማለት ነበረ? ለምሳሌ ቅድም አንድ ወንድም ባሪያ ስለሚለው ቃል ጠቅሶ ነበረ። መጽሐፍ ቅዱስ ባሪያ ነው የሚለው። ባሪያ፣ የክርስቶስ ኢየሱስ ባሪያ ይላል። በዚያን ጊዜ ባሪያ የሚባለው የራሱ መብት የሌለው ሁለመናውን ሙሉ በሙሉ ለጌታው የሰጠ የጌታውን ፈቃድ የሚያደርግ የራሱ ድምፅ የሌለው ማለት ነው። አሁን ፖለቲካሊ ኮሬክት እንሆን ብለን መጽሐፍ ቅዱስን ስንተረጉም አገልጋይ ብለን ተረጎም ነው፣ አገልጋይ ብለን ተረጎም ነው። በዛሬ ፖለቲካሊ ኮሬክት በሆነ አነጋገር የሰውን መብት መጠበቅ አለብን፣ ሰውን ባሪያ ማለት የለብንም፣ ሰዎች ይቀየማሉ በሚል መጽሐፍ ቅዱሷን ሲተረጎም አገልጋይ። ነገር ግን አገልጋይ ቢፈልግ ይሄዳል፣ ቢፈልግ ይሰራል። አገልጋይ ደሞዝ አለው። ደሞዙ ቢቀነስ ያኮርፋል። መብት አለው። የዛሬው ዘመን የዴሞክራሲው አሰራር እንደዚህ ነው። በእኔ አስተሳሰብ አገልጋይ ብሎ መተርጎም ስህተት ነው። ምክንያቱም አገልጋያችሁ እኮ መሰናበት ሲፈልግ ተነስቶ ጥሎ ሊሄድ ይችላል። የክርስቶስ ኢየሱስ ባሪያ የሆነ ግን ጥሎ መሄድ አይችልም፣ መብት የለውም። ሐዋርያው ጳውሎስ የኢየሱስ ክርስቶስ ባሪያ ብሎ ራሱን ይገልጻል። ፍጹም ሙሉ በሙሉ ለኢየሱስ የተሰጠ ዛሬ እረፍት ቀኔ ነው፣ ማረፍ አለብኝ፣ አሁን አመት ሰርቻለሁ፣ ቫኬሽን አለብኝ ብሎ የማያኮርፍ ደሞዝ የተቀነሰ ብሎ ማይነጫነጭ። እንግዲህ መጽሐፍ ቅዱስ የኢየሱስ ክርስቶስ ባሪያ ሁኑ ሲል ያለ መብት ሙሉ በሙሉ ተሰጡ ማለት ነው። ስለዚህ ያኔ በትክክል ትርጉም የተጻፈውን ቃል 2000 ዓመት በኋላ በዴሞክራሲ አይነት ተርጉመን የኢየሱስ ክርስቶስ አገልጋይ፣ የኢየሱስ ክርስቶስ ባለሟል ብለን ብንተረጉመው አሁን አሳየኋችሁ ትርጉም እንዴት እንደሚስት። ስለዚህ ቃሉን እንዴት ነበር ያን ጊዜ የሚጠቀሙት? ዛሬስ እኛ ምን ተጠቀምበት እንዴት ነው ብሎ ማየት ለትርጉም ይረዳል። አሁን እንደሰጣችሁ ምሳሌ እንደዛ ሲሆን የሌለውን ያልተባለውን አለ እንዳንል ይጠብቀናል። ፈቃዳችንን ኩራታችንን እንዳናክልበት ይጠይቃል። እርግጥ ባርነት በሰዎች አያያዝ ጭቆናን ያስከተለ፣ ስድብን ያስከተለ፣ የሰው መብት ከልክሎ ሰው እንደ እንስሳ የነዳ ስለሆነ በአሁኑ ዘመን ባሪያ የሚለው ቃል መጥፎ ትርጉም ነው ያለው። አፋችን ውስጥ መራራ ነገር ይተዋል። ስለዚህ ያንን ቃል መጽሐፍ ቅዱስ ውስጥ ማየት አንፈልግም። እንግዲህ ቃሉን ማብራራት ግን አስፈላጊ ነው። ቃሉን በዚህ መንገድ ማብራራት አስፈላጊ ይሆናል ማለት ነው። ሶስተኛው ከትርጉም በኋላ ቃሉን በተግባር ማዋል መተግበር፣ ትርጉሙን ወስዶ ከህይወት ጋር ማዋሃድ ማዛመድ። ቃሉ ምን እንዳደርግ ይፈልጋል ከኔ? እንዴትስ አድርጌ ልታዘዝ? የትኛውን ኃጢአቴን ነው ተው የሚለኝ? ምን ትእዛዝ እየተሰጠኝ ነው? ከምን አደጋ ተጠበቅ ይለኛል? ከምን ድርጊትስ ጋር ልተባበር? የተሰጠኝስ የተስፋ ቃል ፕሮሚስ እዚህ ያነበብኩት ውስጥ አለ ወይ ብለን የመሳሰሉትን ጥያቄዎች መጠየቅ ከህይወታችን ጋር ልናዛምደው ይገባል። እንግዲህ እዚህ ላይ ልበሉ፣ አዳምጡኝ ባካችሁ፣ አዳምጡኝ። ብዙ ጊዜ ሰዎች የሚጠቀሙበት የባይብል ስተዲ ጥናት እንዴት እንደሆነ ልንገራችሁ። ብዙ ጊዜ ባይብል ስተዲ እንልና አንድ ሀሳብ ወይ ቶፒካል ርዕሳዊ የሆነ ወይም ጥቅስ ሉቃስ ምዕራፍ ምናምን ምናምን እንልና በዚህ ቃል እንነጋገራለን፣ ይሄ ባይብል ስተዲያችን ነው እንላለን። ከዚያ በኋላ እንግዲህ ማይክሮፎን ፍሪ ነው፣ የሚመስላችሁን ተናገሩ ይባላል። እዛ እንግዲህ አንዱ ይነሳል፣ እኔ የሚገባኝ እንደዚህ ነው፣ እኔ የተረዳሁትም እንደዚህ ነው፣ እንደዚህ ይመስለኛል እያሉ ሰዎች ተራ በተራ ሀሳባቸውን ያቀርባሉ። ጥሩ ነው፣ ጥሩ ነው። ባለን if you have a lemon make a lemonade ይላል ፈረንጅ። ሎሚ ካለ ጨምቀህ ልትጠጣው ትችላለህ ማለት ነው። አንዳንዶቹ የሚሰጡት ሀሳብ በትምህርት የተደገፈ በጥሩ አስተማሪዎች ስር ያደጉ ቃሉን በደንብ ያጠኑ የመረመሩ ወገኖች በማዕከላችን ሲኖሩ ትክክለኛውን ትርጉም እናገኛለን። ሌሎቹ ግን በመሰሌ ነው የሚናገሩት፣ እኔ የሚገባኝ እንደዚህ ነው፣ እኔ እንደዚህ ይመስለኛል፣ ትርጉሙ ለእኔ ይሄ ነው። ይህን ዘዴ ብንመለከተው ወደ አይሶጂሲስ ይወስደናል። አይሶጂሲስ ደግሜ ጽፌዋለሁ። ወደ አይሶጂሲስ ማለት ቃል ውስጥ ያለውን ሳይሆን እኔ የመሰለኝን ቃል ውስጥ የመክተት አደጋ አለ። ይህም ማለት አይደለም አልፎ አልፎ ይኖራል ወይም ቤተ ክርስቲያን እኔ የምታምንበትን ወይም ደግሞ አስተማሪ የነገረኝን ግን እንደ አስተማሪ ነው። አስተማሪ ጥንቁቅ ምሁር ከሆነ ጌታ ይባርከው ትክክል ነገር ነግሮኛል። አስተማሪም የሳተ ከሆነ እኔም የሳተ ነገር ከሱ ተቀብዬ ባይብል ስተዲ ውስጥ አመጣና ከተዋለው ነገሩ አይሶጂሲስ ይሆናል። እግዚአብሔር ያላለውን ማለት የኔ ሀሳብ እኔ እንደሚመስለኝ አንዲት ልጅ ነበረች እንደዚህ ባይብል ስተዲ ላይ ስብሰባ ላይ ስትናገር እኔ እንደው ነገር ቀፉኛል እንደ ትከሻዬ ይነግረኛል የምትለው ነገር ነበራት። እኔ እንደሚመስለኝ ከፈፈኝ ከበደኝ እንደው ነገሩ እንዲህ ነው የሚመስለኝ የምትለው ነገር ነበራት። ይህ ባይብል ስተዲ ሆኖ ሊገባ አይችልም። በጣም አይሶጂቲክ የሆነ አቀራረብ ነው እና የራስን ሀሳብ አስተያየት አምጥቶ የራስን ስሜት ትርጉም አምጥቶ ቃል ውስጥ መጨመር ችግር ይፈጥራል። ስለዚህ ነው ኤክሰጂሲስ በጣም አስፈላጊ የሆነው። ኤክሰጂሲስ ቃል ውስጥ አሁንም ጽፌ ያለው ኤክሰጂሲስ አስፈላጊ የሆነው በዚህ ምክንያት ነው። ኤክሰጂሲስ ከቃሉ ውስጥ ነው የሚያወጣው። ስለዚህ ባይብል ስተዲ ሲኖር ቢቻል አስቀድሞ ጥቅሱ ተሰጥቶ ሰዎች ቤታቸው ሄደው በየግላቸው አጥንተው መርምረው መጥተው ቢካፈሉ ከሰው ጋር የተሻለ ጥቅም ያለው ነገር ያቀርባሉ። እንደዚህ ከሆነ በጭንቅላታቸው ውስጥ የተጠነሰሰውን ወደ ባይብል ስተዲ ይዘው ለመቅረብ አይፈቀድላቸውም። አንድ ጓደኛ ነበረን ድሮ ኮንጎ ዘመቻ እኔም ተራው ደርሶኝ አየር ኃይል ዘምቼ ነበር በ1961 ዓ.ም በፈረንጆች ኮንጎ የኮንጎ ኒሻንም አለኝ ለነገሩ ኮንጎ ዘመቻ ጊዜ ከአየር ኃይል አብሮን የዘመተ አንዱ ጓደኛ ነበረን እና እዛ ኮንጎ ውስጥ ካሚና የሚባል ትልቅ የአየር ጣቢያ ነበረ፣ ኤርቤዝ ነበረ ካሚና የሚባል እና ወንድማችን ካሚና ሄዶ 6 ወር ተቀምጦ መጥቷል። ከዛ በኋላ ለአንድ ለ3 አመት ወሬው አላስቀምጣለን። ጠዋት የሚያወራው ስለ ካሚና ነው፣ ማታ የሚያወራው ስለ ካሚና ነው። ካሚና እንዲሆኖ ካሚና እንዲሆኖ ካሚና እንዲያርገን ካሚና ይህን አይቼ ካሚና ይህን በልቼ እያለ እንዲያወራ አስቀምጣለን። እንዳንድ ተንኮለኞች ጓደኞቻችን እንደውም ስሙን ካሚና አሉት። ሲያዩት ካሚና እንዴት ነው ይሉታል። ያየው ካሚናን ነው። በካሚና ወሬ ፈጀን እና ማስጣር አልቻልንም። ይህ ሰው ምን ነው የሰው ይለ ነገር ቢያወራ አቶ ካሚና። አዎ ያየነውን የተለማመድነውን ልምምዳችንን ከዛ ውጪ ማየት በጣም ያስቸግራል፣ በጣም ያስቸግራል። እና በጣም እንኳን የተመራመሩ ሰዎች በዚህ ችግር ውስጥ ሲደናቀፉ እናያለን። ይህ ይመስለኛል፣ እንዲህ ነው የማስበው፣ እንዲህ ነው የማየው የሚለው የመጽሐፍ ቅዱስ ጥናት ዘዴ አለማወቅን ማባዛት ወይም ትንሽ ጠበቅ ያለ ቃል ልጠቀምና ድንቁርናን ማባዛት ሊሆን ይችላል። ፈረንጆች ዊ አር ሼሪንግ ኢግኖራንስ ይላሉ። ይሄ እንዳይሆን ያስፈልጋል መጽሐፍ ቅዱስ ጥናት ላይ ወይ ተዘጋጅቶ የመጣ ሰው ቢያስተምር ደግ፣ አለበለዚያ የምንሳተፍ ሰዎች ደግሞ ተዘጋጅተን መምጣት። ይሄ ደግሞ ይበልጥ ላስፈራራችሁ ወይም ልበልጥ እንዲህ ተብሏል ብላችሁ አሁንም ችግር ነው። ብዙ ጊዜ ማይክሮፎን ወስዳችሁ አትናገሩም። እንዳስፈራራችሁ አይደለም፣ በእውቀት እንድንሰራ በእውቀት ይሰራ ማለቴ ነው እንጂ የባሰውን ነገሩ ላጠብባችሁና ከባይብል ስተዲ ዲስከሽን ይበልጥ ደግሞ እንድትሸሹ ለማለት አይደለም። ይህንን ልብ በሉልኝ። በቴዎድሮስ ዘመን የደነቆረ ይላል አንድ ተረት፣ ብዙም ያስቀኛል። በቴዎድሮስ እንግዲህ ቴዎድሮስ ይቀድማሉ ከአጼ ምኒልክ በፊት። በቴዎድሮስ ዘመን የደነቆረ በምኒልክ ዘመን ቴዎድሮስ ይሙት እያለ ይምላል ይላሉ። በቴዎድሮስ ዘመን ይሰማ ነበር፣ ጆሮ ይሰራ ነበር። ንጉስ ነግስ ንጉሱ አጼ ቴዎድሮስ መሆኑን ያውቃል። የድሮው ደግሞ ስርዓት ኃይለ ሥላሴ ይሙት ስንል ነው እኛ ያደግ ነው። ምኒልክ ይሙት ቴዎድሮስ ይሙት እያሉ ነው የሚምሉት ሰዎች በየገበያው በየቦታው። ስለዚህ ቴዎድሮስ ይሙት እያለ ሲምል ቆይቶ በመሀል ደነቆረ። ሳያውቀው ከደነቆረ በኋላ ንጉስ ተለወጠ። ምኒልክ ነግሰዋል። አሁንም ቴዎድሮስ ይሙት እያለ ይነግስ እሱ ይምላል እሱ። የመጽሐፍ ቅዱስ ትርጉማችን እንዲህ እንዳይሆን ነው ምስጢሩ። የመጽሐፍ ቅዱስ ትርጉማችን እንዲህ እንዳይሆን፣ መጽሐፍ ቅዱስ ትርጉም ይለወጣል ማለቴ ሳይሆን ብዙ ፋይንድ አሉ፣ በቁፈራ የሚገኙ አዳዲስ ነገሮች፣ በአርኪኦሎጂ የሚገኙ አዳዲስ። በዚህ ምክንያት ነው መጽሐፍ ቅዱስ በየጊዜው ሊተረጎመው፣ አንዱ ምክንያቱ ይሄ ነው። እና እነዛን የተገኙትን እንደ ዴድ ሲ ስክሮል የመሳሰሉትን ከግብጽ ውስጥ ተቆፍሮ የተገኙ ብዙ አሉ። እስራኤል ውስጥ በየጊዜው እየተቆፈረ ይገኛል። እነዛን እያገናዘቡ ሰዎች አዳዲስ ትርጉም ያወጣሉ፣ አዳዲስ እርማት ያደርጋሉ። ስለዚህ ዘመኑን እንመልከት፣ ከዘመኑ ጋር አብረን እንሂድ ማለቴ ነው። አፕቱዴት እንሆን በምና ባለን ኢንፎርሜሽን በንባብ በመሳሰለው አፕቱዴት እንሆን ማለቴ ነው። እስካሁን እንግዲህ ስለ መጽሐፍ ቅዱስ ጥናት የተናገርኩት ስለ ሰው ድርሻ ነው። መጽሐፍ ቅዱስ በሰው ጭንቅላትም የሚጠና አይደለም፣ በሰው ምርምር ዘዴም የሚጠና አይደለም። እግዚአብሔር ነው ዋናው። እግዚአብሔር ያስፈልጋል። ነገር ግን ድርሻ አለን። ሰውም ድርሻውን ሲያደርግ እግዚአብሔር ደግሞ በዛ ተጠቅሞ ቁም ነገር ይሰራል። አዎ ሰው ድርሻውን ማድረግ አለበት። ቀላል ነው። አንዱ ድርሻችን ምንድን ነው? ማንበብ አለብህ። ብድግ አድርገህ መብራት አብርተህ መጽሐፍ ቃሉን ማንበብ አለብህ። ያ የሰው ድርሻ ነው። እግዚአብሔር ቃሉን አያነብልንም። መጽሐፍ ቅዱሱን ገበያ ሄደን መግዛት አለብን። እግዚአብሔር ገዝቶ አያመጣም። ይሄ የመሳሰለው የሰው ድርሻ ነው። ቋንቋዎችን ማጥናት ይጠቅማል። ሂብሩ፣ ግሪክ፣ አረሜክ ማጥናት ይጠቅማል። እግዚአብሔር ሲፈጥረን አንድ ቋንቋ ሰጥቶ ነው የፈጠረን። ወይ አማርኛ ወይ እንግሊዝኛ እንደተወለድንበት ሀገር እነዛን ቋንቋዎች ማጥናት የሰው ድርሻ ነው። አንዳንድ ጥሩ ትምህርት ቤቶች ገብቶ መማር የሰው ድርሻ ነው። እና ዝም ብለን በጭፍኑ መንፈስ ቅዱስ መጽሐፍ ቅዱስ የሚያብራራ እሱ ነው ብለን ቁጭ ማለት አንችልም። ይህም ትክክል አይደለም። የሰው ድርሻ አለው። ሰው ድርሻውን ሲያደርግ ደግሞ እግዚአብሔር በዚያ ተጠቅሞ ቁም ነገር ይሰጣል። በቅርብ ጊዜ አንድ አስተማሪ ነበረኝ፣ እዚህ ትምህርት ቤት አስተማሪ ነበረኝ። እና ይሄ አስተማሪ በቅርብ ጊዜ ሲናገር የሰማሁት እንንገራችሁ። አዲስ ኪዳኑን በግሪክ ቋንቋ ቃል በቃል እያንዳንዷን ቃል በተራ እያጠናሁ አሁን ሰሞኑን ጨረስኩ። 35 ዓመት ፈጀብኝ አለ። አዲስ ኪዳኑን በግሪክ ቋንቋ ቃል በቃል እያጠና 35 ዓመት ፈጀበት። ይሄ ሰውዬ እዚህ ዊተን ኮሌጅ ግራጁዌት ስኩል በጣም 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 የታወቀ ፕሮፌሰር ነው። እንደውም ምን አለ? አሁን በአንድ ጊዜ 10 መጽሐፍ እየጻፍኩ ነው አለ። 10 መጽሐፍ እየጻፍኩ ነው አለ። 10ኛው መጽሐፍ አሁን ወደ እትም ሄዷል አለ። 9ኛው በቅርብ ጊዜ ለእትም ቤት ይደርሳል አለ። 8ኛው ከዛ እንግዲህ ገና አላለቀም። 7ኛው እንደዛ እያለ የመጀመሪያው 1ኛው መጽሐፍ ደግሞ ገና በጥንስስ ላይ ነው ያለው። ግን አንድ ጊዜ የምጽፈው በአንድ ጊዜ 10 መጽሐፍ ነው የምጽፈው አለ። ወይ ጉድ! እኔ በእድሜ ልኬን አንድ መጽሐፍ መጽሐፍ አቅቶኛል። ምናልባት እናንተም ወገኖቼ እዚህ ውስጥ መጽሐፍ የጻፈ ሰው ካለ ጌታ ይባርካችሁ። እኔ እድሜ ልኬን አንድ መጽሐፍ መጽሐፍ አቅቶኛል። ይሄ ሰውዬ 10 መጽሐፍ አንድ ላይ ጠንስሶ እየጻፈ ነው። እንደዚህ እናንተ ድርሻችሁን ስታደርጉ እግዚአብሔር ደግሞ ለበረከት እንድትሆኑ ያደርጋችኋል። 35 ዓመት የግሪክ አዲስ ኪዳን ወርድ ስተዲ ነው ያደረገው። ወርድ ስተዲ ፕሮፌሰር ኤልዌል ይባላል ሰውየው። ፕሮፌሰር ኤልዌል እኛ ድርሻችንን ስናደርግ ቁጭ ብለን ስናጠና ስናድር ጊዜያችንን በጊዜ ተጠቅመን ቃሉን ስናነብ መጽሐፍትን ስንመረምር እግዚአብሔር ደግሞ በረከቱን ይሰጣል። እንደዚህ አይነት ሰዎች ናቸው መጽሐፍ ቅዱስ የተረጎሙት። እግዚአብሔር መጽሐፍ ቅዱስ ተርጉሞ አልሰጠንም። የሰጠን በግሪክ ቋንቋ፣ በዕብራይስጥ ቋንቋ፣ በአረማይክ ቋንቋ ሰጠን እግዚአብሔር ቃሉን። ወደ ራሻ ለመውሰድ ወደ ራሻን ማን ነው የሚተረጉመው? ሰው ነው የሚተረጉመው። ወደ ኢትዮጵያ ሲተረጎም ባለፈው ጊዜ ነግራቸዋለሁ፣ አባ አብርሃም በ1740 ነው ያለቀው መጽሐፍ ቅዱሱ፣ የመጀመሪያው አማርኛ መጽሐፍ ቅዱስ። አባ አብርሃም ካይሮ ቁጭ ብለው ባላቸው ግዕዝ፣ ዕብራይስጥ፣ ግሪክ እና ፋርሲ ቋንቋ ተርጉሞ ነው የመጀመሪያው በልጅነታችን እኛ በእድሜ ጠና ያለ ሰዎች ስናነበው የነበረውን የጥንቱ መጽሐፍ ቅዱስ ያወጡት። ይሄ ጥናት ይጠይቃል። እግዚአብሔር ደግሞ ያን ይጠቀማል። እንዴ እግዚአብሔር እኮ እንደ ጳውሎስ ያለውን ምሁር ነው የተጠቀመው። ጳውሎስ የመሰለ ምሁር ነው እግዚአብሔር የተጠቀመው። አዎ ምሁር የሚያስፈልግበት ቦታ ምሁር ይጠቀማል። ጴጥሮስ ብዙ የተማረ ሰው አልነበረም። እሱንም ደግሞ ተጠቅሞበታል፣ እግዚአብሔር ተጠቅሞበታል። በጠራው መጠን ተጠቅሞበታል። እና በምሁር ብቻ ይጠቀማል ማለት አይደለም። እንደ ጥሪው ምሁሩም ያስፈልጋል። ጌታ ቤት የኔ ቢጤውም ደግሞ ያስፈልጋል። ጌታ ቤት ስሙ ይባረክ፣ እግዚአብሔር ስላልጣለን። ስለዚህ የሰው ድርሻ አለ፣ የእግዚአብሔር ድርሻ አለ። የእኛ ድርሻ ትልቁ ጸሎት ነው። እግዚአብሔር ቃሉን ዓይናችን እንዲከፍት ቃሉ እንድንረዳ እንዲያደርግ መጸለይ ያስፈልጋል። መንፈስ ቅዱስ ቃሉን የጻፈው ቃሉን የሚተረጉመው ጌታ የሚያብራራ ማስታወስን የሚያስችል ተርጓሚ እሱ ነው። የእሱን እርዳታ መሻት ለእሱ መገዛት ያስፈልጋል። የቃሉ ጥማት ሊኖራችሁ ይገባል። ይህን ሁሉ ሰሞኑን የምለፈልፈው የቃሉ ፍቅር እዚህ ቤት ውስጥ እንዲያድር ነው። የምትናገሩትና የምታስተምሩት እግዚአብሔር ያለው እንዲሆን ከቃሉ ወጣ እንዲሆን የቃሉ ጥማት የቃሉ መሰረት ያለው ሰው ምንም ነገር አላውጠውም። አውሎ ነፋስ ይምጣ፣ ስደት ይምጣ፣ ማዕበል ይምጣ፣ የፈለገው አይነት የዘመኑ ትምህርት ይብሰስ፣ እግዚአብሔርን ቃል የሚያቅሰው ጽኑ መሰረት ላይ ያለ በጽኑ አለት ላይ የተመሰረተ ሰው ነው። ይሄ ሲኖራችሁ ለቤተ ክርስቲያንም በረከት ትሆናላችሁ እንጂ ቤተ ክርስቲያን አፍራሽ አትሆኑም። እንደዚሁም ደግሞ ለቃሉ ጥናት ጊዜ ለይቶ ሰዓት ለይቶ መትጋት ያስፈልጋል። መትጋት፣ ማጥናት። እኛ ምንም ያህል ብንዘጋጅ ጌታ ካልተጨመረበት መጽሐፍ ቅዱስን ማጥናት ለፍሬ ማዋል ከባድ፣ አድካሚ፣ ኢምፖስብል ይሆናል። እንግዲህ በሰው እውቀትና አስተሳሰብ ሳንወሰን እግዚአብሔርን አስቀድመንና በእርሱ እየተመራን የሰጠንንም በደሙ የታደሰ አእምሮ እየተጠቀምን በዓለም አስተሳሰብ አትጠቀሙ ነው እንጂ ያለው፣ በአእምሮ መታደስ ተጠቀሙ ነው እንጂ ያለው በአእምሮ አትጠቀሙ አላለም እግዚአብሔር። አንዳንድ ክርስቲያኖች እንደዚህ የሚያስቡ አሉ። ክርስቲያን መሆን አእምሮን አውልቆ መጣል የሚመስላቸው አሉ። ዓለማዊውን አእምሮ እንድናወልቅ እግዚአብሔር ይፈልጋል። እንደ መንፈስ ቅዱስ የታደሰውን በቃሉ የታደሰውን አእምሮ እንድንለብስ ይፈልጋል። እግዚአብሔር ይህን ትልቅ ኳስ ውስጡ ብሬን ጨምሮ እዚህ አንገቴ ላይ ቁጭ አደረገው ለጌጥ አይደለም። በአእምሯችን ልንጠቀም ያስፈልጋል። እግዚአብሔር የሰጠን በዚህ ምክንያት ነው። ነገር ግን በመንፈስ ቅዱስ የታደሰ በቃሉ የተሞላ በቅድስና የተሞላ አእምሮ ይኑረን። ያንን እግዚአብሔር ያከብራል። እግዚአብሔር ይመስገን። እንግዲህ ይሄ አሁን የተናገርኩት የመጽሐፍ ቅዱስ አጠናን ጊዜ የሚጠይቅ ሲሆን ደግሞ በህብረት ስናጠና የምንጠቀምበት ነው። የየግላችን አለ። በየቀኑ ጠዋት ተነስተን በዚህ መንገድ መጽሐፍ ቅዱስ ማጥናት አንችልም። 15 ደቂቃ ይኖረናል፣ 5 ደቂቃ ይኖረናል፣ ግማሽ ሰዓት ይኖረናል። ያ ዲቮሽናል ሪዲንግ ነው። ዲቮሽናል ሪዲንግ ከእግዚአብሔር ቃል እግዚአብሔር የሚለኝን ዛሬ ጠዋት ልስማ፣ ለቀኑ መመሪያ የሚሆነኝን ብላችሁ በየዕለቱ ለግላችሁ የምታደርጉት ንባብ አለ። ስራ ከመሄዳችሁ በፊት ማታ ከስራ መጥታችሁ ደክሟችሁ እራት በልታችሁ ወደ አልጋ ስትሄዱ ለዕለቱ መመሪያ፣ መጽናኛ፣ ብርታት የሚሰጥ ይሄ ዲቮሽናል ሪዲንግ ነው። ቁጭ ብለን ቃሉን የምናነበው ሁለት ልዩ ነገር እየተናገርኩ ነው ማለቴ ነው። አንዱ ሲሪየስ የሆነ ባይብል ስተዲ፣ አንደኛው ደግሞ ዲቮሽናል ሪዲንግ። ቁጭ ብለን አንድ ምዕራፍ ሁለት ምዕራፍ አውጥተን አንብበን ጌታ ሆይ በሰላም አዋልከኝ በሰላም አሳድረኝ ብለን አመስግነን የምንተኛበት። ጌታ ኢየሱስ ይባርካችሁ። እዚህ ላይ አበቃለሁ። ተስፋ አደርጋለሁ ዛሬ አንዳንድ ነገር እንደተማራችሁ፣ በተለይ እነዚህን ሁለት ቃላቶች አስታውሱ ከነ ትርጉማቸው። ኤክሰጂሲስ እግዚአብሔር ያለውን ከቃል ውስጥ ማውጣት፣ አይሶጂሲስ የራሳችንን ሀሳብ ቃል ውስጥ መጨመር። መጽሐፍ ቅዱሳችሁን ስታጠኑ የተነበበውን ማስተዋል፣ የተነበበውን መተርጎም፣ የተነበበውን ከህይወት ጋር ማዛመድ። ጊዜው አልቋል። አንዳንድ ምሳሌ ልሰራችሁ ፈልጌ ነበረ። በተለይ የአይሶጂሲስ ምሳሌ ሰዓቱ ሄዷል። ብዙ አንዳንድ ምሳሌዎች ከባይብል ውስጥ ምናልባት በሚቀጥለው ትምህርት ሰጣችኋለሁ። አይሶጂሲስ አድርገን በቀደም አንድ አንብቤላችኋለሁ። ኦጉስቲን ሴንት ኦጉስቲን አይሶጂሲስ ነው ያደረገው ስለ ሩሩ ሳምራዊ በሰጠው ስብከት ላይ ሴንት ኦጉስቲን አይሶጂሲስ ያደረገውን ልጠቃቅሼ አበቃለሁ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ። ማለት ያ ሰው አዳም ነው። ኢየሩሳሌም የመውደቅ ከተማ ናት። ኢያሪኮ የአዳም ሟችነት ናት። ወንበዴዎች ሰይጣንና መላእክት ናቸው። ገፈፉት ይላል። አልገደሉትም ማለት ነው። ደበደቡት ማለት ለኃጢአት ፈተና ዳረጉት ማለት ነው። በሕይወትና በሞት መሀል ጥለውት ሄዱ ማለት በስጋ ቢኖርም በመንፈስ ሞቷል ማለት ነው። ካህናትና ሌዋውያን የብሉይ ኪዳን የክህነት ስርዓት የሚከተሉ ሳምራዊው ጠባቂ ርኅሩኅ ሳምራዊ ክርስቶስ ነው። ቁስሉን አሰረለት ሲል የኃጢአትን ኃይል አሰረ ማለት ነው። ዘይት ቀባው ሲል ተስፋና መጽናናት ሰጠው ማለት ነው። በአህያው ላይ አስቀመጨው ሲል የኢየሱስ ስጋ ነው አህያ የተባለው። በመገረፉ ቁስልኛ ተፈወስን ስለሚል ያው በአህያ ላይ አስቀመጠው። በኢየሱስ ስጋ አዳኝነት ማደሪያ ቤት የሚለው ቤተ ክርስቲያን ናት። በነጋው መጥቼ ቀሪውን እከፍላለሁ ያለው ከትንሣኤ በኋላ ማለት ነው። የሩኅሩኅን ሳምራዊ ታሪክ ታውቃላችሁ ብዬ ነው ጥድፍ ጥድፍ ያልኩት። ሁለት ብር ሰጠው ይላል ሲሄድ። ይኸው ደግሞ የዚህና የመጪው ህይወት ተስፋ ማለት ነው። የሆቴሉ አሳዳሪ ሐዋርያው ጳውሎስ ነው። በሙሉ አይሶጂሲስ ነው ይሄ። ምክንያቱም ጌታ ያንን ሀሳብ ያመጣው ያን ይህን ፓራብል ይህን ምሳሌ የተናገረው ሰውየው ጎረቤቴስ ማን ነው ብሎ ስለጠየቀ አንተ ሂድና በጎ አድርግ እንደ ርኅሩኅ ሳምራዊው እና መልካም ጎረቤት ሁን። መልካም ጎረቤት ማን ነው ለእኔ ብለህ አትጠይቅ የሚል መልስ ነው ጌታ ኢየሱስ የሰጠው እንጂ እዚህ ዝባዝንኬ ውስጥ ገብቶ ቃል ውስጥ የሌለ ነገሩ ጥሩ ስብከት ነው። ጥሩ ስብከት ይመስላል። እንዴት አይነት መገለጥ ተሰጠው እንላለን። ልዩ መገለጥ ነው የተሰጠው የሰውዬ ቃሉን እንዲህ አይቼ አላውቅም እንላለን። ብዙ አይሶጄቲክ የሆነ ስብከት እየሰማን እንግዲህ ጌታ ይባርካችሁ። አመሰግናለሁ። የምትጨምሩበት ካላችሁ ማይክሮፎኑም ሜዳውን ፈረሱ ነውና ምን ዘምረ ያለ መዘመር እፈልጋለሁ የሚል ሰውም ማይክሮፎኑ ያውና። እግዚአብሔር ይባርካችሁ። ውሮ እንኳን ደህና መጣሽ። ብዙ ጊዜ ነው ካየሁሽ። ሁላችሁንም ወዳችኋለሁ በጌታ ፍቅር። እንቀጥላለን እንግዲህ በሚቀጥሉ ደግሞ ትምህርቶች መጽሐፍ ቅዱስ ውስጥ ገባና ኢትዮጵያ ከመሄዴ በፊት አንዳንድ የአይሶጂሲስ ስህተቶች ለምሳሌ የአስርቱ ደናግል አምስቱ ኩራዝ የነበራቸው አምስቱ ዘይት የነበራቸው አምስቱ ዘይት የሌለባቸው ያን ጥቅስ እንዴት አድርገን እንደምንጫወትበት አንዳንድ ነገር እንመለከታለን። በጣም ትርጉሙ ከተጣመመበት ጥቅስ አንዱ እሱ ነው። ሌላ ደግሞ ጌታ ኢየሱስ ውሃን ወደ ወይን ጠጅ የለወጠበት ዮሐንስ ምዕራፍ ሁለት ያንንም ሰዎች ብዙ ጊዜ ሲጫወቱበት አያለሁ። እንደዚህ የመሳሰሉትን ደግሞ
በሚቀጥለው ጊዜ እናያለን። ጌታ ይባርካችሁ። ማይክሮፎን ኢስ ፍሪ።